የአንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriotis.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
ቻችን እንደምን ሰንበታችኋል ይያልን የተለመደ የዘውትር ያክብሮት ሰላምታችንን ይያስቀደምን የዛሬ የበስከረም 30 2011 ዓመተ ምህረት ወይንም ይቅርታ የመስከረም 20 2011 ዓመተ ምህረት ወይንም የሴፕቴምበር 30 2018 ቅንብራችንን ይዘን ቀርበናል። በቅድሚያ በየ15 ቀኑ የተዘጋጀ የሚቀርበው ተታሪክ ማህደር ይቀርባል። በመቀጠልም የሳምንቱ ዋና ዋና አበይት ዜናዎች ይቀርባሉ። ተዜናዎቹ በኋላ ሰፊ የጥያቄና መልስ ጊዜ ይኖረናል። ለውይይቱ የጋበዝናቸውን እንግዳ ወደ ኋላ ላይ እናስተዋውቃቸዋለን። አድማጮቻችን የስርጭታችንን ሙሉ ሰዓት ተኛው ጋር እንድትቆዩ የዘውትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
Oh,
ታሪክ ማህደር የተለመደ ሰላምታችንን በትህትና እናቀርባለን። በዚህ ምሽት የዚህ ዝግጅት ክፍሌ ጊዜ ባለፈው በነሐሴ ወር 2010 ዓመተ ምህረት በአቶ ዘመድኩን በቀለ የተባሉ ሰው ታከለ ኡማ የተባለው የወቅቱ የአዲስ አበባ ከተማ ከንቲባ የተገጠ አይቱ ታላቅና ዋና ብርሃነ ኢትዮጵያ ተብለው ለሚታወቁት ንግስት በአዲስ አበባ ሐውልት እንዲቆምላቸው በተጠየቀ ጥያቄና ስብሰባ ወቅት የተገጣይቱ ሐውልት አይሰራም ብሎ ስለሰጠው ውሳኔ ያስተላለፍነውን ጽሑፍ ክፍል አንድን እናስታውሳለን። በዚህ ምሽት የተገጣይቱ በጡል በዘመናዊት ኢትዮጵያ ግንባታ ሂደት የተጫወቱት ሚና በሚል አርዕስት በካቲት ወር 2010 ዓ.ም በሞረሽ ወገኔ የአማራ ድርጅት የተዘጋጀ ክፍል 2 የታሪክ ምርምር ውጤት ጽሑፍ ይዘንላችሁ ቀርበናል። እተጌ ጣይቱ ብጡል በዘመናዊት ኢትዮጵያ የሀገር ግንባታ ሂደት የተጫወቱት ሚና ሞረሽ ወገኔ የአማራ ድርጅት የቅስቀሳ ጽሑፍ ቅጽ 3 ቁጥር 2 የካቲት 23 ቀን 2007 ዓመተ ምህረት የተጻፈ መግቢያ። ኢትዮጵያ የካቲት 23 ቀን 1888 ዓመተ ምህረት አድዋ ላይ በጣሊያን ቅኝ ገዢ ኃይል ላይ የተጎናጸፈችው ድል የዓለምን አመለካከትና በሰው ልጅ መካከል መኖር የሚገባው ግንኙነት ምን መሆን እንዳለበት ተመሰረቱ ለውጦታል። ድሉ አውሮፓውያን በጥቁር ህዝብ ላይ የነበራቸውን የበላይነት ስሜት ደጋግመው እንዲያጤኑና ይህን ስሜታቸውን እንዲለውጡ ያስገደደ መሆኑም በግልጽ ይታወቃል። ተዚህ አልፎም ያድዋ ድል አውሮፓውያን ቅኝ ግዛት ስር የነበሩ የአፍሪካ፣ የእስያና የላቲን አሜሪካ ዜጎች ለነጻነታቸው እንዲታገሉ የህሊና ስንቅ፣ የመንፈስ ብርታት እንዲሁም ቁርጠኝነትን እንዲላበሱ አድርጓቸዋል። ይህም በመሆኑ ድሉ የኢትዮጵያን ብቻ ሳይሆን የመላው ጥቁር ህዝብ ተዛም በላይ በቅኝ ግዛት ስር የነበሩ የዓለም ህዝብ በጠቅላላው ሁሉ መሆኑ ሲወደስ መሆኑ ተገልጿል። ይህ ድል የዘመኑ ሀያላን አገሮች ሳይወዱ በግድ የኢትዮጵያን የግዛት አንድነት፣ ነጻነት፣ ሉዓላዊነትና አገራዊነት አምነው በመቀበል አንጻራዊ በሆነ መልኩ በእኩልነት ላይ የተመሰረተ ዲፕሎማሲያዊ ግንኙነት እንዲመሰርቱ አስገድዷቸዋል። ከሁሉም በላይ የአድዋ ድል በቅኝ ግዛት ቀንበር ተጠምደው ፍዳቸውን ያዩ የነበሩት አፍሪካውያን ለነጻነታቸው በቁርጠኝነት እንዲታገሉ የነጻነት ቀንዲል የቁሳዊና ህሊናዊ ስንቅ ምንጭ፣ የወኔ ቋት የመስዋዕትነት ክብርና ዋጋ መስተዋት ሆኖ አገልግሏል። በመሆኑም ድሉ የቅኝ ገዢዎችን ኃይል በማዳከም የተገዢዎችን ብርታት በማጎልበት በፖለቲካ መስኩ አፍሪካ በአፍሪካውያን እንድትመራ ሰፊ በር የከፈተ መሆኑ ወዳጅም ጠላትም የተቀበሉት ሀቅ ነው። የአድዋን ድል ስናስብ ለጦርነቱ መነሻ ሰበብ የሆነው የውጫሌን ውል አንቀጽ 17ን ተቀብሎ ቅኝ ግዛት ተመሆን ጦርነትን መርጣለሁ በማለት ቆራጥ አቋም በመያዝ ውሉን ኢትዮጵያ እንዳትቀበል ከፍተኛ ጫና ያሳደሩትን እና ውሉ እንዲፈርስ ያደረጉትን ጦርነት የማይቀር መሆኑ ሲረጋገጥ ገጥም ለሰራዊት ስንቅ ተማዘጋጀት፣ ውሃ ተማቅረብ፣ ቁስለኛ ተማገልገልና ተማከም በተጨማሪ የራሳቸውን ጦር በመምራት በግንባር የተፋለሙትን ለድሉ መሰረት የሆኑ መረጃዎችን በማሰባሰብ የጦር እቅድ በመንደፍ ጦርነቱን ከባለቤታቸው ዳግማዊ አጼ ምኒልክ ጎን ለጎን በመሆን አመራር የሰጡትን ግርማዊት እቴጌ ጣይቱ ብጡል ብርሃነን ዘኢትዮጵያ እንዲሁ በለሆሳስ ወይም በውስተ ታዋቂ መታለፍ እንደሌለባቸው በማስታወስ ይህ ጽሑፍ ቀርቧል። ያድዋ ድል የተገኘው ዳግማዊ አጼ ምኒልክ እና እቴጌ ጣይቱ እንደ አንድ ልብ ሐሳቢ፣ እንደ አንድ ሰው መካሪ ሆነው ጦርነቱን በመምራታቸው ነው። ሞረሽ ወገኔ ታሪካቸው ተድርግታቸው ጋር እኩል ጎልቶ ስለማይነገረው ግርማዊት እቴጌ ጣይቱ ብጡል ብርሃነ ዘኢትዮጵያ ማንነትና ለአድዋ ድል መገኘት ስላበረከቱት ከፍተኛ አስተዋጽኦ በማውሳት ትውልዱ የኒህን ጀግና ብልህ ቆራጥና ጽኑ ኢትዮጵያዊ ሴት ታሪክ በማክበር ሁልጊዜም ሲታወሱ መኖር የሚገባቸው ታላቅ መሪና ታላቅ ኢትዮጵያዊት ንግሥት እንደነበሩ ማስታወስ ይሻል። ለመሆኑ እቴጌ ጣይቱ ብጡል ማን ናቸው? እቴጌ ጣይቱ በትውልድ በአባታቸው በደጃዝማች ብጡል ኃይለ ማርያም በኩል ታዜ ሱስኒዮስ 10ኛ ትውልድ ናቸው። የትውልዱም ቀደም ተከተል እንዲህ ነው። ሱስኒዮስ ተወለዷቸው 23 ልጆች መካከል አንዷ ወይዘሮ ሐመልማላዊት ናት። ሐመልማላዊት ቄርሎስን ተወልዳለች። ቄርሎስ ኤራቄስን ይወልዳል። ኤራቄስ ተስፋን ይወልዳል። ተስፋ ማሪቱን ይወልዳል። ማሪቱ ራስ ገብሬን ትወልዳለች። ራስ ገብሬ የየጁዋን ወይዘሮ ሂሩት ጉክሳን አግብተው ደጃዝማች መርሶ ደጃዝማች ብጡልን ወይዘሮ የውብዳርን ይወልዳሉ። ደጃዝማች ብጡል ኃይለ ማርያም ኮጃሚያዋን የመጫ ባላባት የሆኑትን ወይዘሮ የውብዳርን አግብተው እተጌ ጣይቱን ራስ ወሌን ፊታውራሪ አሉላን ወይዘሮ ደስታን ይወልዳሉ። አንባቢ ልብ ሊለው የሚገባው የተጌ ጣይቱ እናትና አክስት ያባታቸው ህት ማለት ነው በስም ሁለቱም ሞክሾች ናቸው። የውብዳር ይባላሉ። በሌላ በኩል ደጃዝማች ኃይለ ማርያም ወይዘሮ ምንታጌት የሚባሉ የወልቃይት እመቤት ደጃዝማች ውቤን ይወልዳሉ። እንግዲህ እተጌ ጣይቱ በአባታቸው በኩል ከኢትዮጵያ ታሪክ ዘመነ መሳፍንት ወይም ዘመነ ፍዳ የተባለ በሚታወቀው ዘመን የሀገሪቱን ሰሜናዊ ክፍል በፍርርቅ ይዞ ተነበረው የነ ደጃች ውቤ ኃይለ ማርያም የነ ራስ ገብሬ ወልደ ሩፋኤል የነ ታላቁ ራስ ጉክሳ ዘመድ ሚስትም ጉክሳ ማለትም ተሼህ ዑመርና ታግባ ሴራ ጓንጉል የዘር ግንድ የሚወለዱ መሆናቸውን የዘር ግንዳቸው ያመለክታል። ጣይቱ የተወለዱት ነሐሴ 12 ቀን 1832 ዓመተ ምህረት በታናሹ ራሳሊ የምስፍንና ዘመን በበጌምድርና ሰሜን ወይም ደቡብ ጎንደር ክፍለ ሀገር ውስጥ በደብረ ታቦር ከተማ ነበር። እድሜያቸው ለትምህርት ሲደርስ ደብረ ታቦር አካባቢ ተምገኘውና ማህደረ ማርያም ተተባለ ቦታ ትምህርታቸውን ጀምረው ዳዊት እስተመድገም እንደደረሱ አንዳንድ ስለርሳቸው የተጻፉ ጽሑፎች ያወሳሉ። ጣይቱ በትምህርት ላይ እያሉና ለአቅመ ሔዋን ሳይደርሱ አባታቸው ደጃዝማች ብጡል ኃይለ ማርያም በሞት ተለዩአቸው። ተዛም እናታቸው ወይዘሮ የውብዳር የአጼ ቴዎድሮስን ባለሟል በጅሮንድ መጊው የተባሉትን እንዳገቡ በጅሮንድ መጊውም ለጣይቱ እንደ አባት መምህር ቀጥረው የዘመኑን መንፈሳዊና ዓለማዊ ትምህርት እንዲማሩ ማድረጋቸውን አቶ ታደሰ ዘወልዴ የተባሉ ጣይቱ ብጡል ሲሉ ባሳተሙት መጽሐፍ ይነግሩናል። በሌላ በኩል ዳዊት ገብሩ የተባሉ ጸሐፊ በበኩላቸው አጼ ቴዎድሮስ ደጃዝማች ውቤ ኃይለ ማርያምን በ1848 ዓመተ ምህረት ደረስጌ ማርያም ሰሜን ላይ ድል ነስተው እንደነሷቸው የጣይቱ አባት ደጃዝማች ብጡል መሞታቸውን እና ቴዎድሮስ ለስልጣኔ ያሰጉኛል ያሏቸውን የመሳፍንት ዘሮች ሲያስሩ ታይቱም በ13 ዓመታቸው መታሰራቸውን ተዛም ለደጃዝማች ካሳ ምርጫ ባለሟል መዳራቸውን ካሳ ምርጫ ዮሐንስ አራተኛ ተብለው ሲነክሱ ደግሞ የታይቱ ባል በመታሰራቸው ታይቱ ወደ እናታቸው ሰፈር ጎጃም በመሄድ በደብረመዊ ገዳም ገብተው መንፈሳዊና ዓለማዊ ትምህርት መማራቸው ያስረዳናል። አምባሳደር መንግስቴ ደስታ የተባሉ ታሪክ ጸሐፊ ደግሞ ግርማዊት እተጌ ጣይቱ ብጡል ብርሃነ ዘኢትዮጵያ 1832 እስከ 1910 በሚለው መጽሐፋቸው እንዳተቱት ጣይቱ ከምኒልክ ጋር ተበጋባታቸው በፊት መስርተዋቸው የነበሩት ጋብቻዎች ያልተሳኩላቸውና በለጋ ህይወታቸው ብዙ ውጣ ውረድ አጋጥሟቸው እንደነበር አውስተው አባታቸው ታረፉ በኋላ ግን በጌምድርን ትተው ጎጃም ተሻግረው የእንጀራ አባታቸው አስተዳዳሪ በነበሩበት የደብረ መዊ ገዳም ትምህርት ለመማር እድል ማግኘታቸውን ተዛም አልፈው ግዕዝ ተምረው ሃይማኖታዊ ግጥሞችን በግዕዝ ይገጥሙ እንደነበር ስለ ኦርቶዶክስ ተዋህዶ ሃይማኖት አስተምሮም መሰረታዊ ዕውቀት ተማዳባራቸው በተጨማሪ ተዳዊት ጀምሮ የመጣውን የኢትዮጵያ ነገስታት ዘሮች ገድል በበገና የመደርደርና በክራር የመጫወት ዕውቀት እንደነበራቸው ያስረዳሉ። አጠቃላይ በታሪክ ተመራማሪዎችም ሆነ ተሰው ወደ ሰው በተላለፈው ሲተላለፉ የመጡ ማስረጃዎች እንደሚያመለክቱት ጣይቱ ተምኒልክ በፊት ታምስት ያላነሱ ባሎችን እንዳገቡ ያረጋግጣሉ። አድማጮቻችን ጣይቱ ተገጣ ጣይቱ ብጡል በዘመናዊት ኢትዮጵያ የሀገር ግንባታ ሂደት የተጫወቱት ሚና በሚል አርስት የተገዛጀውን ክፍል 2 ጽሑፍ በዚህ እንደመድማለን። ተከታዮቹን የምሽት ዝግጅቶች አብራችሁን እንድትከታተሉ እንጋብዛችኋለን። መልካም ምሽት።
I saw. አድማጮቻችን ከዚህ ቀጥለን ሳምንቱን ዋና ዋና ዜናዎችን አስደምጣለን። የአማራ ህልውና ለኢትዮጵያ አንድ ድርጅት ባለፈው መስከረም 13 ቀን 2011 ዓ.ም በባህር ዳር ከተማ ብዙ ተሳታፊዎች ተገኙበት የፓርቲውን ራዕይ ከህዝብ ጋር የማስተዋወቅ ኮንፈረንስ ማካሄዱ ተገለጸ። የፓርቲው ከፍተኛ አመራር የሆኑት አቶ ተክለሻውና አቶ ተሳይ መኮንን በስፍራው በመገኘት ሰፊ ገለጻ አድርገዋል። የአማራ ህልውና ለኢትዮጵያ አንድ ድርጅት አማራው ላለፉት 28 ዓመታት ግፍ ቀማሽ ሆኖ እንዲኖር የተካዱ ሰራዎች ሁሉ ሊስተካከሉ የበቁት ለአማራው ህልውና የቆመ ድርጅት ወጥተማላ ሁኔታ ተደራጅቷ ለመገኘት በአንደኛ የሚጠቀስ ምክንያት እንደሆነ ለተሳታፊዎቹ አስረድተዋል። አቶ ተክለሻውና አቶ ተሳይ መኮንን በነገራቸው ላይ አማራው በማንነቱ ዙሪያ ተደራጅቶ በነገሩ ላይ ያንሻበበበትን ህልውና አደጋ መከላከል ይኖርበታል ብለዋል። በተለይም ወጣቱ ትውልድ ለህልውናው ሲል በጽናት ቆሞ መታገል ታሪካዊ ኃላፊነት እንዳለበት አስገንዝበዋል። ሰሞኑን በአዲስ አበባና በዙሪያ የተካሄደው ዘረኛ ቅስቀሳና አረመናዊ ድርጊቶች በአማራው ላይ ያንዣበበ ያለውን አደጋ ግልጽ ስላደረገው አማራው ከመቼውም ጊዜ በበለጠ ለነገዱ ህልውና ዘብ መቆም እንዳለበት አሳስበዋል። ጉባኤው ጥያቄና መልስ የተስተናገደበት ሲሆን ሁለቱ የአማራ አባላት ለአማራ ህልውና የኢትዮጵያ አንድነት ድርጅት አላማ መርሃ ግብር ስለ አገር አንድነት ስለ አገር ድንበርና ወሰን ሰፊ ገለጻ ሰጥተዋል። የአማራ ህልውና ለኢትዮጵያ አንድነት ድርጅት መነሻው አማራነት መዳረሻው ኢትዮጵያዊነት እንደሆነ ባስረዱበት ጉባኤ ላይ የአማራ ህልውና ተረጋግጦ የሚባለው አማራው እንደማንኛውም ኢትዮጵያዊ በኢትዮጵያ ምድር እንደፈለገው ተንቀሳቅሶ የመኖር የመስራት በፈለገው ስራ የመሰማራት እድሉ ሲጠበቅ፣ ይህ እንዲሆን ደግሞ ከፋፋይና በታኝ የሆነው ህገ መንግስት የዜጎችን ማንነት የነፈገው በግለሰብ ነጻነት ላይ የተመሰረተ ኢትዮጵያውያን የሀገራቸው ባለቤት መሆናቸው የሚያረጋግጥ ህገ መንግስት ሲኖርና አማራው በዚህ ህገ መንግስት የራሱን አሻራ ማኖር ሲችል እንደሆነ እና ይህ ሲሆንም የግለሰብ ነጻነት ተጠብቆ የህግ የበላይነት ሲረጋገጥ አማራው በፈለገው ኢትዮጵያ ምድር ላይ ያለ አንዳች ከልካይ የሚኖርበት ሁኔታ ይጠበቃል ብሎ እንደሚያምን አስረግጠዋል። ሁለቱ የአመራር አባላት በባህር ዳር የተጀመሩት ህዝባዊ ስብሰባ ደብረ ማርቆስ፣ ጎንደር፣ ደብረ ታቦር፣ ወልዲያ፣ ደሴና ደብረ ብርሃን በቅደም ተከተል እንደሚቀጥሉ ለመረዳት ተችሏል። አብን የአማራ ብሔራዊ ንቅናቄ ሊቀመንበር ዶክተር ደሳለኝ ጫኔ ንቅናቄውን በዲያስፖራው ላለው የአማራው ነገር ለማስተዋወቅ ወደ መካከለኛው ምስራቅ፣ አውሮፓና አሜሪካ ማቅናታቸው ተገለጸ። በዚህ መሰረት የመጀመሪያው ጉዟቸው ወደ እስራኤል እንዳደረጉና በዚያ የሚገኙ አማሮችን ከፍተኛ ደማቅ አቀባበል ያደረጉላቸው መሆኑ ከሰሞኑ በዘናሽታ ተዘግቧል። የአብን ሊቀመንበር ዶክተር ደሳለኝ በእስራኤል የሚገኙ ወገኖቻቸው ስለ አብን አላማ ራእይና መርሃ ግብሮች መግለጫ ሰጥተዋል። አብን አንድ አማራ ለሁሉም አማራ፣ ሁሉም አማራ ለአንድ አማራ በሚለው መመሪያው ለአማራ ህልውና መጠበቅ መቆሙን አስረድተዋል። በመጻሩ አብን የፖለቲካ ፓርቲ መሆኑን ገልጸው በዋናነት ንቅናቄው ለአማራ ህዝብ በየደረጃው የሚወከልበትን ከክልሉ ውጭ ባሉ የኢትዮጵያ አካባቢዎች በራስ ቋንቋ የሚዳኝበትን ቋንቋና ባህሉን የሚጠበቅበት ነጻነት የሚያገኝበትን በመረጠው የሥራ መስክም ተሰማርቶ ሀብት ንብረት የማፍራት ሰብአዊና ዲሞክራሲያዊ መብቶችን የማረጋገጥ ተግባራትን የሚያከናውንበት ሁኔታ ለመፍጠር እንደሚታገል ዘርዝረዋል። ከምንም በላይ ደግሞ የአማራ ህዝብና ግዛታዊ አንድነቱ በፖለቲካ መሪዎቹ ወደ ተለያዩ ክልሎች መወሰዳቸው አማራው በሀገር ግንባታ ውስጥ ያበረከተው አዎንታዊ አስተዋጽኦ ተዘንግቶ አሉታዊ ትርክት በመነዛቱ በየሄደበት መፈናቀሉና ይህ የህልውና አደጋ ሀይ ባይ ማጣቱ በቀኝነት የአማራን ህዝብ ለመወከል በፓርቲነት በመደራጀት ለመስራት መወሰናቸውን አስረድተዋል። የአብን መሪ ከእስራኤል በኋላ ጉዟቸውን ወደ አሜሪካ በማድረግ የተወሰኑ ስቴቶች እንደሚጎበኙ ታውቋል። በሰሜን አሜሪካ አድማሴ አማራ ድርጅቶችና ማህበራት ስብስብ የአብን ሊቀመንበር ጉዞ የተሳካ እንዲሆን ሰፊ ዝግጅት እያደረገ ሲሆን በሰሜን አሜሪካ የውይይት መድረክ የሚደረግባቸውን ከተሞች ይፋ አድርጓል። እነሱም በሲያትል፣ በዲሲ፣ በሳንዲያጎና ሎስ አንጀለስ፣ በዳላስ፣ በአትላንታ፣ በኦሃዮ፣ በደንቨር፣ በሴንት ሉዊስ ሚዙሪና በሌሎችም የአማራ ማህበረሰብ ከተሞች እንደሚከናወን ተገልጿል። የኢህአዴግ 11ኛው ጉባኤ ከፍተኛ አመራር አካል የሆነው ጉባኤ ፊታችን ማክሰኞ እንደሚጀመር ተገለጸ። ጉባኤው በመቀሌ እንዲካሄድ ህዋት ሲወተውት ከቆየ በኋላ የግንባሩ አባላት የህዋትን ጥያቄ በመጣል አዋሳ እንዲደረግ በወሰኑት መሰረት ጉባኤው በታቀደው መሰረት ይጀምራል ተብሎ ይጠበቃል። የወያኔ አገልጋይ የቆየው ኢህአዴግ በህዝባዊ አመጽ ተናግቶ የኃይል አሰላለፍ መዛነፍ ከደረሰበት ወዲህ ላለፉት 7 ወሮች ያህል በግንባሩ ውስጥ በተከተቱት አባል ድርጅቶች መካከል የእርስ በርስ ዘለፋዎችን ሲያካሄዱ ቆይተዋል። በተለይ መቀሌ የመሸገው የግንባሩ ቀንደኛ ባለ ህብረት እጁ ወያኔ ህወሓት በካድሮቹ አማካይነት ግንባሩ ባለፈው መጋቢት የመረጠውን አዲሱን ጠቅላይ ሚኒስትር ስልጣን በመቦርቦርና ሰላምን አደፍራሽ ድርጊቶችን ሲፈጽም ቆይቷል። የቀሩ ሶስቱ ድርጅቶች ለወያኔ ህዋት በመመቻቸትና ወደ ህዝብ የመጣጋት አዝማሚያ መካከስ ያወላውሉ መቆየታቸው ተስተውሏል። የግንባሩ ወቅቱ ሊቀመንበር በዶክተር አብይ የሚመራ የለውጥ ኃይል ወደ ስልጣን መጥቷል ከተባለ በጊዜ ወዲህ በወሬ ደረጃ ተተገበሩ የፖለቲካ ሪፎርሞች ሲነገሩ ቢቆይም የሪፎርሙ ይዘት መጠንና ጥራት ከህዝቡ ፍላጎት ጋር የማይጣጣም በመሆኑ በግንባሩ ውስጥ አለመግባባቱ እየሰፋ መምጣቱም ግልጽ ለመሆኑ በብዙዎች ዘንድ እየተተቸበት ነው። ለጉባኤ ቀርባሉ ተብለው ከሚቀርቡ አጀንዳዎች መካከል በአንደኛነት ከግንባሩ ምክር ቤት ምስረታ ጋር ተያያዥነት ያለው የግንባሩ ሊቀመንበርና ምክትል ሊቀመንበር ምርጫ ይከናወናል ተብሏል። ቀደም ሲል ያደግን የማዋሃድ እቅድ እንዲተገበር የተያዘው ሌላኛው አጀንዳ ሲሆን በተጨማሪ በህዋት ተመልምለው የግንባሩ አጋር ድርጅቶች ሆነው የቆዩ ሌሎች ፓርቲዎችን በሙሉ አባልነት መቀበል የሚቻልበት ሁኔታም ለውሳኔ እንደሚቀርብ ተገልጿል። የዶክተር አብይ የመደመር የፖለቲካ ፍልስፍና የግንባሩ መመሪያ ማድረጉ አልፈቃደኝነት እንዳለም ይነገራል። እንደቀደሙ ግዚያቶች በወያኔ እጅ ተረቀቀ አጀንዳዎችና ያለቀላቸው ውሳኔዎች ረቂቅ ሐሳቦች በአዋሳው ጉባኤ ላይ ሊቀርቡ እንደማይችሉና እንደውም በግንባሩ አባላት መካከል የከረረን ትርክ እንደሚካሄድ ከወዲሁ ግምታቸውን የሰጡ ብዙዎች ናቸው። መስከረም 23 ቀን 2011 ዓ.ም ተመረጠ ጀምሮ ለሶስት ቀናት አዋሳ እንደሚካሄድ የሚጠበቀው የሐደጋ 11ኛ ጉባኤ እያንዳንዱ አራቱ የግንባሩ አባላት 250 ጉባኤተኞችን በድምሩ 1000 ጉባኤተኞች በድምጽ ሰጭነት እንደሚሳተፉ ተወስኗል። በኢትዮጵያ ብዙ ወጣቶች ታፍሶ ወታደራዊ ማሰልጠኛ ካምፕስ እንደታሰሩ ተገለጸ። የዶክተር አብይ አገዛዝ የፖሊስ ኮሚሽነር ለተደረጉት አስመልክቶ ወጣቶችን አፍሰን ወደ እስር ቤት አልወሰድንም የሚል ቃል ሲሰጠው የበኋላ ሰሞኑን በቁጥጥር ስር ዋልናቸው አለፈቃድ በመንገድ ላይ በቡድን ሲንቀሳቀሱ የነበሩትን ነው ሲል መግለጫ ሰጥቷል። የአዲስ አበባ ፖሊስ ኮሚሽነር ከ3000 በላይ ወጣቶችን አፍሶ ወደ ጦላይ ወታደራዊ ማሰልጠኛ ወስዶ የታደሱ ስልጠና እየሰጣቸው መሆኑንም አክሎ ገልጿል። የኑኑ የግፋ ፈሳስ መልክቶ የአምነስቲ ኢንተርናሽናል ባወጣው መግለጫ እንደገለጸው ከሆነ እስር ቤቶችን ባዶ ለማድረግ የተጀመረው መልካም ስራ ተሽሮ ባጭር ጊዜ ቁጥር እጅግ ብዙ የሆነ ታሳሪ ለማጎር መወሰኑ ትክክል አለመሆኑን ገልጿል። አለክስ ምስረታ ይህንን ያህል ጊዜም በማጎሪያ ስፍራ እንዲታጎር መደረጉ ከህግ ውጭ ነው ሲል ወቅሷል። የፖሊስ ኮሚሽኑ አንድ ጊዜ አለፈቃድ በከተማ ተሰብስቦ ተገኙ፣ በሌላ ጊዜ ደግሞ ሐሺሽ ሲያጩሹ ተገኙ፣ ጫት ሲቅሙ ተያዙ እያለ በወንጀሉ በህግ ተረጋገጠ ክስ እንዳልሆነና ያለቅድመ ሁኔታ ሊለቀቁ ይገባል ሲል አስተያየቱን ሰጥቷል። አምነስቲ በመቀጠል መንግስት በጀመረው የሰብአዊ መብትና ህግ የበላይነት መመራት እንዳለበትም አሳስቧል። አለክስ ምስረታና መረጃ ሳታሪዎች ሁሉ ወንጀለኞች ናቸው የሚል ስያሜ መሰጠቱ ተገቢ አለመሆኑንም አምነስቲ በወቀሳው ላይ ገልጿል። ወጣቶቹ ባልተፈቀደ ሰልፍ ተሳትፈዋል የተባሉት በቡራዩና አካባቢው ስለደረሰው የሰዎች ግድያና የንብረት ዘረፋ አስመልክቶ ተቋማቸውን በድምጽ ለማሰማት ይወጡ በመሆናቸውና አላንዳቹ ከበየቤታቸው የተመለሱ በመሆኑ መመስገን ሲኖርባቸው በገፍ መታፈሳቸው አግባብነት የለውም ብሏል። በዚህ ሽፋን ከመዝናኛ ቤቶችና ከጫት ቤቶች ያፈሳቸውን ክልሎች ወጣቶች ጋር ደባልቆ የማያጃ ተዛዝ ከፍርድ ቤት ሳይወጣ ለስር መዳረጉ አግባብነት የለውም ሲል አመነስ ያስተያቱን አጠቃሏል። በመጨረሻም በአደን የብሔራ ማራ ዲሞክራሲያዊ ንቅናቄ ካለፈው ሐሙስ መስከረም 17 ቀን 2011 ዓ.ም ተመረጀምሮ በሚያካሄደው ጉባኤ ከፍተኛ ለውጥ በማዕከላዊ ኮሚቴ ላይ ያደርጋል ተብሎ እየተጠበቀ ነው። የድርጅቱ የታች አመራር ተዋረድ ከ50 በመቶ በላይ በትውልድ ቅብብሎች ወጣት ይተካል የሚል ዜና በመሸራሸር ላይ ነው። የድርጅቱን አመራር ለማዋቀር በሚደረገው ምርጫ አዳዲስ ሰዎች ይመረጣሉ ተብሎም ይጠበቃል። ከማዕከላዊ ኮሚቴው ማዋቀር ጋር ተያይዞ ድርጅቱ የሚመራበትን አብዮታዊ ዲሞክራሲ የፖለቲካ ፕሮግራም ለመቀየር ውሳኔ እንዲሰጥበትም ተጠቅሷል። ቀደም ሲል በአደን ስሙን ለመለወጥ አቀረባቸው ሲያሚዎች በአባላቱ ተቃውሞ ሲሰነዘርበትም ሰምቷል። የጉባኤው ቃል አቀባይ 11ኛው ዲጂታል በሰጠው ጋዜጣዊ መግለጫ ላይ የህግ የበላይነት፣ የማንነት፣ የወሰንና ድንበር ጥያቄዎች እንዲሁም በማዕከላዊ ኮሚቴ ስለታገዱ የአመራር አባላት ጉዳይ ላይ ትኩረት ሰጥቶ መክሮበታል ብሏል። ከስራ አስኪያጁ መካከል ከግማሽ በላይ ትግሮች የሆኑበት በአደን ታማኝነት ያለው ውሳኔ ይሰጣል ተብሎ እንደማይጠበቅ በብዙዎች ዘንድ ይገመታል። በአደን ለብዙ አመቶች ወያኔ ጉዳይ አስፈጻሚ በመሆን ሲያገለግል የቆየ ሲሆን በአገሪቱል በተነሳው የጸረ ወያኔ ህዝባዊ አመጽም ለወያኔ አጋር በመሆን ብዙ ወንጀሎችን ሲፈጽም ቆይቷል። በአደን የትግሮች ቁጥጥር ስር እስካለ ድረስ የአማራን ነገር የሞክል ብቃት እንደሌለው ብዙዎች ይስማሙበታል። አድማጮቻችን የሳምንቱ አናውና ዘናዎች በዚህ ተጠናቀቃሉ። ወደ ቀጣዩ ዝግጅታችን በተከታዩ ሙዚቃ እንሸጋገራለን። Thank you. አድማጮቻችን በመግቢያችን ላይ እንደገለጽነው ከታው ስርጭታችን የጥያቄና መስ ጊዜ ነው። የዛሬው ግዳችን ከአንድ አመት ገደማ በፊት የኢትዮጵያ ኔት ሬዲዮ ለውይይት ጋብዛቸው የድጅታቸውን አላማ ማስረዳታቸው ይታወሳል። እንግዳችን ሻምበል አባተ ደጋጎ ይባላሉ። ሻምበል አባተ ደጋጎ የኦሮሞ ህዝብ ንቅናቄ ለኢትዮጵያ አንድነት በሚባል ድርጅት አመራር አባል ናቸው። ከእንግዳችን ጋር ስለድጅታቸውና በኢትዮጵያ ጊዜ ሁኔታ ዙሪያ ቆይታ እናደርጋለን። ጤና ይስጥልኝ ሻምበል አባተ ደጋጎ ይሰማውታል?
አይ ይሰማኛል። ለእግዚአብሔር ይመስገን እንደምን አለ?
ጤና ይስጥልኝ ጤና ይስጥልኝ። ሻምበል አባተ የኢትዮጵያ ኔት ሬዲዮ ጥያቄና መልስ ለማድረግ ባቀረብንልዎ ጥያቄ መሰረት ፈቃደኛ ሆኖ በሰዓቱ በመገኘትዎ በአድማጮቻችን በራዲዮ ዝግጅት ክፍል እንዲሁም በራሴ ስም እንኳን መደና አለው እየተቀረው ይያልኩ በቀጣው ለጥያቄና መልስ እንሻገራለን። የመጀመሪያ ጥያቄ ሲያረኩት በቀጣ ማውና እናንተ ድጅቱ የነመንን የኦሮሞ ህዝብ ንቅናቄ ኢትዮጵያ እንደት የሚመለከት ነው። ሌሎች ድጅቶች የኦሮሞ ድጅቶች ያው የነጻው ድጅት ናቸው ሲያማቸው ሌላም ነውና ይሄና ይሄ ንቅናቄ የኢትዮጵያ አንድነት ብሎ አጣምሮ ለማያዝ ያነሳሳው ምንድነው? እስቲ እንዳጠራ አድርገው ለአድማጮቻችን ቢያስረዱልን።
አመሰግናለሁ አቶ ተኮላ። በርግጥ ከዚህ በፊትም በመጠኑ ለመግለጽ ሞክሬያለሁ። የኦሮሞ ህዝብ ንቅናቄ ለኢትዮጵያ አንድነት የሚለው ድርጅት ከተመሰረተ 2 አመት አልፎ 3ኛ አመት ነው። በርግጥ በምስረታውና ፕሮግራሙን ለህዝብ ያስተዋውቀ እንጂ ቀደም ብሎ ብዙ የሚያነጋግሩ ነገሮች ያሰባሰበ ነበር እና ይሄው ምንድነው ኢትዮጵያ በረጅም ታሪኳ ጊዜ ውስጥ ያሳደፈችው ኢትዮጵያውያን በመተባበር በመፈቃቀር አባቶቻችን በየትኛውም ቦታ ላይ ጠላትን በጋራ እየተዋጉ ሀገሪቷን አቆይቶኛ አስረክቦናል እና የኢትዮጵያ አባቶች የግንድ ታሪክ የላቸውም። ያላቸው የሀገር አንድነት የጋራ የትግል ስልት ነው እንጂ የግል ወይም ደግሞ የተናጠል ታሪክ የላትም ኢትዮጵያ። ለምሳሌ ኢትዮጵያ ከምትደነቅበት አንዱ በመቶ አመት ጊዜ ውስጥ 40 ጊዜ ጦርነት ገጥማ ከአምስት አመት ወረራ በስተቀር ሁሉንም በአሸናፊነት ተወጣ ይችን ሀገር አስረክቦናል እና ዛሬም ቢሆን ህዝባችንን እየጨፈለቀ ንብረታችን እየዘረፈ ህዝባችንን እየገደለ ያለው ወያኔን ማጽዳትና ከኢትዮጵያ ህዝብ ጫንቃ ላይ ለማውረድ የሚቻለው ስንሰባሰብና አንድነት ስንፈጥር ብቻ ነው። አንድነት ኃይል ነው። አንድነታችን ጥንካሬያችን ነው። አንድነታችን ውበታችን ነው። አንድነታችን ለጠላት መዳከሚያ የሚጠቅም እንጂ የሚጎዳ አይደለም። ለጠላትን ያዳክማል አንድነታችን። ጠላትም ይፈራናል። ስለዚህ እርግጥ ህብረት ቢኖረን ኖሮ በአምስት ሚሊዮን የሚቆጠሩ ህዝብ መቶ ሚሊዮን ህዝብን እንደፈለጉ ተኛ ተነስቆች ወል ብድግበል ብሎ የሚገዙበት አጋጣሚ የለም እና ይሄንን በማሰብ ነው እንግዲህ እኛ የካቲት 12 ቀን 2008 ዓመተ ምህረት የኦሮሞ ህዝብ ንቅናቄ ለኢትዮጵያ አንድነት የሚሆን መሰረት አላማችን ያሳወቅ ነው። በመሰረት አላማችንም ላይ አንድነቱን የሚያንጸባርቁ አንቀጾች ይገኙበታል። ኢትዮጵያውያን በየትኛውም ቦታ የመኖር መብታቸው የተጠበቀ ነው። ለሀገራቸው በጋራ የመታገል መብታቸው የተጠበቀ ነው። እንደ ዘመኑ አጠራር ማንኛውም ፕሬዚዳንት ወይም ንጉስ ተነስቶ የሚገዛ ሳይሆን ለህዝብ የተመረጠ ዲሞክራሲያዊ መንግስት ለማቋቋም ነው የተነሳ ነው እና ይሄ ነው እንግዲህ አመሰራረቱ።
በጣም ጥሩ። በመሰረቱ ያ ማንኛውም ኢትዮጵያዊ የሚያቀው ነው ሀቅ ነው። ኢትዮጵያን እንደ ሀገር ህልውና ነው የተፈታተናት ያለው የልጆቹ አንድነት ማጣት ነው እና ይሄንን የአንድነት መንፈስ ያዘ ድርጅት ይዛችሁ መታገላችሁ በጣም የምትደነቁ ናችሁ። እንግዲህ ለወደፊቱ ደግሞ በትብብር በአንድነት ዙሪያ ላይ ከነማን ጋር እንደምትሰሩ በሌላ አጋጣሚ በምንመለስበት ጊዜ እንወያይበታለን። አሁን ለዛሬው በዚህ በአገራችን በሰሞኑ ሁኔታ ላይ ትኩረት ለመስጠት ነው። በመሰረቱ ወደዚህ ወደ መጀመሪያው ጥያቄ ልመለስና እና አሁን በቅርቡ ዶክተር አብይና አቶ ለማ የኦሮሞ ዲሞክራሲያዊ ፓርቲ ብለው መስርተዋልና እነዚህ እንግዲህ መሪዎች አሁን የዘመኑ መሪዎች ኢትዮጵያዊነሱስ ነው ስንወለድ ኢትዮጵያዊነሱን ወጥ ኢትዮጵያ ነው ያሉ ይዘምራሉ ግን በድርጊትና በተግባር ሌላ ቦታ ነው የሚከባለሉት ያሉት እና እናንተ ይሄን ሐሳባችሁ ለማጋራት አልሞከራችሁ እንዴ አይነትን ፓርቲ ለኢትዮጵያ መጠለያ ዘለ ድርጅት መፍጠር እንደሚቻል በኦሮሞዎች የድጁ ሰብስብ ላይም ለማስተጋባት የሞከራችሁበት ሁኔታ አለ
እንግዲህ ምንድነው የኢትዮጵያ የኦሮሞ ህዝብ ንቅናቄ ለኢትዮጵያ አንድነት በአጠቃላይ የራሱ የሆነ መሰረተ ዓላማ አለው ይህንን መሰረተ ዓላማ ለህዝብ ወደ ህዝብ የሚያወርድበት ጊዜ ህብረተሰባችን ይህንን አንድነትን የሚደግፍ ሙሉ በሙሉ አብዛኛው ይኖራል ብለን ነው የምናምረው ሙሉ በሙሉ ባይሆንም የተወሰኑ ቡድኖች የራሳቸው ፕሮግራም አላቸው በራሳቸው ፕሮግራም እንገንታል ወይም ደግሞ ሌላ እናድርግ የሚሉት ከሆነ ነፃነት የሚሉት ከሆነ ምርጫቸው ነው ያ ህዝብ ይከተላቸዋል ወይ ያ ህዝብ እንግዲህ ኦሮሞ ህዝብን የወሰነ እንደሆነ ከአማራውም ከምንም ከሱማሌውም ከሌላውም ከከምባታውም ከሀዲያውም ከቤኒሻንጉሉም የተወለደ ህዝብ ነው እና ይሄን የዘር ሀረግ ያለውን ህዝብ በአንድ ጊዜ ቆርጦ በነፃነት ተቀበል ብሎ በአንድ ቦታ መገደብ የሚቻል አይመስለኝም ስለዚህ ሆን ብሎ እንግዲህ ያው ቆይተኛውን ሰው ቢቀሰቅሱት አይሰማም የሚባለው ነው ይሄ ነገር እንደማያስገዳቸው ብዙ ጊዜ የታገዱ የሚነግሩን አሉ ለምሳሌ እና አቶ ሌንጮን ብንወስዳቸው ያለ አንድነት የሚያዋጣን ነገር የለም ብለዋል እንግዲህ መስራች የኦሮሞ ንቅናቄ ወይ ኦሮሞ ህዝብ ነፃነት ግንባርን የመሰረቱ ሰው ናቸው ያለ አንድነት የሚያዋጣ ነገር እንደሌለ ራሳቸው አስምሮበታል እኛም ደግሞ ይሄንን ነገር እንቀበለዋለን እና ስለዚህ አንድነት ከሌለን አሁንም መልሰን እንጠቃለን አንድነት ከሌለን ጉዳት ይደርስብናል ሌላው ደግሞ የሰሞኑን ጉዳይ ይወሰን እንደሆነ እንግዲህ ብሔርተኝነት ወይም ደግሞ ግለኝነትን የሚያንጸባርቅ ጉዳይ እንጂ በአጠቃላይ ለኦሮሞ ህዝብ ትልቅ ነገር የሚያመጣ አይደለም ኦሮሞ ህዝብ እኮ በማዕከላዊ ቦታ ያዘ ህዝብ ነው ከጎኑና ከታችው ከሰሜኑም ከደቡብም ከሌሎች ብሔረሰቦች ጋር የተዋሃደ ህዝብ ነው መሬታችን ትከክልን ውጣልን ብሎ ማለቱ ተገቢ አይደለም ምክንያቱም እያንዳንዱ ሰው ለዚህ ለኢትዮጵያ ለምንላት ሀገራችን መስዋዕትነት ከፍሏል የህይወት መስዋዕትነት ከፍሏል ኢትዮጵያ ሱስ አይደለችም ሱስ የሚባለው እኮ ሲጋራ ሱስ ነው መጠጥ ሱስ ነው ኢትዮጵያ ሱስ አይደለችም ኢትዮጵያ እናት ናት ኢትዮጵያ ሀገር ናት ኢትዮጵያ የህይወታችን ወሳኝ ናት ስለዚህ ሱስ ነው ብለን የምንወስድበት ምክንያት ቋንቋ አይኖረንም ምክንያቱም በዘመኑ በቅርቡ ጊዜ እንግዲህ ሰዎች የሚያቀርቡት የራሳቸው የሆነ ፍልስፍና አላቸው ያሉበት ምክንያት እነሱ ያውቃሉ ለእኛ ግን በግልጽነት በቋንቋ እንደምንረዳ ከሆነ ሱስ የሚባል ነገር ሊተው የሚቻል ነው ለምሳሌ አንዳንድ ሰዎች ሲጋራ ሲያጨሱ ቆርጦ የሚተው አሉ እና አጥተ የሚጠጡ ሰዎች ለጉዳታቸው ሲያዩት የሚተውታል ኢትዮጵያን ግን በጉዳታችንን በችግራችንን በደስታችንን በአዘናችንን ልንተዋት የማንችል ሀገር ናት ስለዚህ ይሄ አይነቱ አባባል የኦሮሞ ህዝብ ንቅናቄ በጠንካራ ጎኑ ሳይሆን በደካማ ጎኑ ነው የሚወስደው እና ስለዚህ በሰሞኑ ላይ የተደረጉ ነገሮች ሁሉ ኢትዮጵያዊነት ሱስ ነው ከተባለ በሰዎች አተረጓጓምም ይሁን ሱስ ነው ከተባለ የጎማ ህዝብ ለምን ከቦታው እንዲነሳ ተደረገ ማን እንዳነሳ በእርግጥ በውል የታወቀ ሰው የለም እና እንዲሁ በጭብጭብታ ከሚሰማ በስተቀር ጉዳዩን ፈጻሚዎች ተሸፍነው ቁጭ ብለዋል እና እንግዲህ እንደዚህ አይነት ሰዎችን ነገሮችን ሁሉ ድርጊታችን ያወግዛል ኢትዮጵያውያን በየትኛውም ቦታ ለምሳሌ አሁን በትግራይ ውስጥ የኦሮሞ ልጆች ወይም የወታደር ልጆች የተሸናፊ ልጆች ተብሎ ይጠራሉ እና እንግዲህ በእርግጥ ስርዓቱ ያመጣ በሽታ ነው እና የኦሮሞ ህዝብ የትም ቦታ መብቱ እንዲከበር እንደምንፈልገው ሁሉ ሌላውም ደግሞ በኦሮሞ ክልል የሚኖረው ማንኛውም ኢትዮጵያ ህዝብ መብቱ ተከብሮ ኢትዮጵያዊነቱን ተላብሶ የመምረጥ መብት እንዳለው እንደነበረው ማስቀመጥ ነው እንግዲህ እና እኛ ይሄንን ደግፋለን እንጂ ይውጣልን ከመሬታችን ይውጣ ከተባለ እንግዲህ አሁን በሌላም ክልል ያለው ወያኔ በከልልን በሰጠን ካርታ መሰረት ይውጣልን ብለን የምንላቸው ከሆነ የኦሮሞ ህዝብ እጣ ፈንታውስ ምንድን ነው? ከሶማሌ የተፈናቀሉ ሰዎችስ እጣ ፈንታቸው ምንድን ነው? እንግዲህ አሁን ሶማሌዎቹ ከሀገራችን ይውጡልን ብለው ኢትዮጵያ የኦሮሞ ህዝብ ብዙዎችንም ጎርተዋል፣ ቤተክርስቲያንም አቃጥሏል። ይህ አይነቱ ነገር መደረግ እንደማይገባ ነው እና ስለዚህ የኦሮሞ ህዝብ ሰፊ ህዝብ ነው፣ አስተዋይ ህዝብ ነው። ዱቢና ብልቶ የሚል ነው ነገር ይደርልን አንቸኩል የሚል አዋቂዎች ያሉበት ሰው ነው። ስለዚህ ዛሬ ተነስቶ ይሄ ነገር መደረጉ በትክክል በኦሮሞ ህዝብ ንቅናቄ ለኢትዮጵያ አንድነትን ያሳዝነዋል እንጂ ይህንትን ደስ የሚያሰኘው አይደለም። ማሳዝንን ብቻ ሳይሆን በአቋማችን ህዝባችን ይህንን ነገር መዋጋት እንዳለበት ቅስቀሳ እያደረግነን እየነገርናቸው ለህዝባችን እና በየቦታው ኢትዮጵያውያን ይሄንን የሚደግፉ እጅግ በጣም ብዙ መሆናቸውን እናምናለን። ስለዚህ ሁሉም ሰው በእያለበት የኢትዮጵያ የኢትዮጵያውያን ናት እንጂ የሌላ ባዕድ አይደለችም። ስለዚህ የኦሮሞን ህዝብ የወሰን እንደሆነ ከጎንና ከጎኑ ሁሉ ቅድም እንደገለጽኩ ብዙ ብሔረሰቦች አሉ። ከአንዱ ጋር ሰላም መፍጠር ካልተቻለ ከሌላውም ጋር ሰላም መፍጠር አይቻልም። ስለዚህ ይህንንና ይህን የመሳሰሉ ነገሮችን ሁሉ የምናወግዛቸው አሉ፣ ሊታረሙ ይገባሉ የምንላቸውም አሉ። የኦሮሞ ህዝብ ንቅናቄ አባሎች ግን በያለንበት ይሄንን ነገር ለማክሸፍ እንሞክራለን።
በጣም በጣም ጥሩ። ከሽ ይቅርታ ይቀጥሉ። ጨርሰዋል?
ይሄኛው እንግዲህ ጨርሻለሁ። ለጊዜ ሌላ ጥያቄ
ሌላ ጥያቄ አለኝ ይኖረኛል። ኧረ እንትን አሁን ያቀረቡት እንዶ በጥሞና ሳሰላስል ነበር። ይሄ በጥሩ ምሳሌ ገለጹትን ኢትዮጵያ እንሱስ ነው የሚለው እውነት ነው። ሲመች የሚተው ወይም የሚጣል ሲያመን የምንጥለው ሳይሆን በህማማችንም በደስታችንም በመንፈሳችን ውስጥ የሚኖር ቋሚና ዘላለምነት ያለው መንፈስ ነው የሚለው ነገር በጣም ጥሩ አባባል ነው። ይሄ እንግዲህ መሪዎቻችን ቢያዳምጡ ጥሩ ነው። ሱስ የሚባል ነገር ከባህሪ ጋር ከተለዋጭነት ስላለው። ሌላው እንግዲህ ከዚሁ አካባቢ ከዚህ ሀገራችንን የፖለቲካ ሁኔታ በወቅቱ የምንደመጠው አንድ መዝሙር አለ። እሱም የመደመር ጥያቄ ነው። መደመር የዘመኑ መፈክር ነው። ሊቀማን ነው ጠቅላይ ሚኒስትሩም ይሄንን በብዛት ነው የሚያስተጋቡት። ደጋፊ ነን የሚሉትም በመደመር ለውጥ መጥቷል፣ ይሄ ለውጥ ብንደመር ግቡ እናደርሰዋለን የሚሉ ለነሱ የሚታያቸው ለውጥ፣ ሌላው ግን አብዛኛው ኢትዮጵያ ዝም አይታይ ለውጥ አለና እናንተ እንደ ድርጅት የኦሮሞ ህዝብ ንቅናቄ ለኢትዮጵያ አንድነት በጥሩ ተካታችኋል? ተደመሩ በሚለው ወደ ኢትዮጵያ መግባት መሳተፍ የፖለቲካ ንግድ በሐሳብ ማሸነፍ ነው የሚባል ነገር አለ። ይሄንን ተብራርቶላችሁ ገብታችሁ በውስጡ ትገኛላችሁ ወይስ መደመር እንዴት ነው የምትመለከቱት? ይቀጥሉ።
አመሰግናለሁ። መደመር የሚለውን እኛ በሂሳብ ቁጥር ነው የምንወስደው። መደመር፣ መቀነስ፣ ማካፈል፣ ማብዛት የሚባለው ነው። በዘመኑ የፖለቲካ አጠራር ደግሞ ከሆነ መደመር የሚቻለው ከሚመሳሰል ጋር ነው። እንግዲህ መደብለቅ ሊሆን ይችላል፣ አንድነት መፍጠርም ሊሆን ይችላል። ግን ይሄኛውን በመጀመሪያ ደረጃ ለጥያቄው መልስ ለመመለስ እኛ ፍጹም አንደግፈውም፣ አልተቀበልነውም። በዚህም ደግሞ አንጋበዝንም አልተጋበዝንም በመደመር በሚለው ጉዳይ ላይ ለወደፊቱም እንዲህ አይነቱን አንቀበለውም። እኛ መደመር የሚባለው በትክክለኛው በፖለቲካ እንደ ተረዳ ነው እኛ ማለት ነው። ግልጽ ባለ ጉዳዮች ወደምን እንዳሉት አላውቅም። መደመር የሚባለው የራስን ፕሮግራም ጥሎ የሌላ ወይም ደግሞ የራስን ፕሮግራም አሻሽሎ ከሌላ ጋር የሚተውን ጥቶ ልዩነት እንዳለ ሆኖ በሚስማሙና በሚግባቡበት መንገድ ላይ መደመር ይቻላል ወይም አብሮ መስራት ይቻላል። ግን አሁን የወሰን እንደሆነ ጠቅላይ ሚኒስቴሩ እንዳሉት አንደኛ የኢትዮጵያ ሕዝብ ቄሮም ፋኖም እንዲሁም የጎበዝ አለቃ የተነሳው መሰረታዊ ለውጥ ለማምጣት ኢትዮጵያን 27 ዓመት ጨፍጭፎ ረግጦ ደብድቦ ከገዙት ወያኔዎች እጅ ለማላቀቅ ነበረ እቅዱ እና ይህ መሆን ቀርቶ ወያኔን የሚያጠናክር መሰረተ ዓላማን ጥሎ የተሸናፊነትን በጸጋ ተቀብሎ ከ50 እና ከ60 ዓመት በላይ የታገሉት ሰዎች ህዝብ የገዛላቸውን ትጥቃቸውን አስረክቦ ያለምንም ድርድር ያለምንም ውጤት ተመልሶ ሮጦ ሀገር መግባት እንጃ። እኔ በጣም መጀመሪያም በትግሉ ላይ እምነት አልነበራቸውም። ሲጠሩ ወደ ሮጦ መግባት፣ ሲጠሩ ወደ አቤት ማለት እና የሚያስከትለው ኮንሲኮንሱ ወይም ውጤቱ ምን ያህል አጥጋቢ ይሆናል? ለቄሮ አልቋል፣ ተጎድሰዋል። በአሸናፊነት ነው ይህን እንዲል ያመጣው። እንደገና ፋኖም ተጎድሰዋል፣ በአሸናፊነት ነው ይህን እንዲል ያመጣው። እንደገና ጎበዝ አለቃም ተጎድሰዋል። የተነሳንለት እኛም የተነሳንለትና ይህንን መታተግል የጀመርነው የኢትዮጵያን ህዝብ ከዚህ አይነት ሰቆቃ ከመከራ ከችግር ለማዳን እንጂ ለእኛ ሲመቸን ተመልሰን መግባት፣ ሳይመቸን ደግሞ እንደገና ወደ በረሃ መሮጥ እጥን ለመከተል አይደለም። ስለዚህ የማንቀበለው ነገር ምንም አይነት ለውጥ የለውም። ጠቅላይ ሚኒስትሩም ኢህአዴግ ከመጀመሪያም በአሁኑ ሰዓት እጅግ በጣም ተጠናክሯል። ትክክል ነው ተጠናክሯል። ምክንያቱም በጠመንጃ የሚፋለሙትን በሰላማዊ መንገድ ትጥቃቸውን አስፈትቶ ሞራል ስብዕናቸውን ጥሎ ቁሳዊ ትግላቸውን እና ሞራላዊ ማነው ስብዕና ትግላቸውን ሁሉ አፈር አብልቶ ኢህአዴግን ማጠናከር ነው። መንግስት አይለወጥም፣ የሚሻሻል ህገ መንግስት የለም፣ ከዛም አልፎ ኢህአዴግም አይነካም የሚል ሀሳብ ከቀረበ ፌዴራላዊ የሆነው የህዝባችን የጠላው ለምሳሌ ህዝባችን እኮ የጠላበት ምክንያት የራሳቸው አስተዳደር፣ የኢትዮጵያ ህዝብ የራሱ አስተዳደር አለ፣ ዓለም የሚያውቀው የራሱ አስተዳደር። ኢትዮጵያ እኮ ህጓ ለሌላ ሀገር ያልሰጠች ከሌላም ሀገር ያልተቀበለች ብቸኛ የዓለም ሀገር ናት። ማለትም ያልወረረች፣ የቅኝ ግዛት ያልያዘች፣ በቅኝ ግዛት ያልተያዘች ብቸኛው ሀገር ናት። ስለዚህ የማንንም ህግ ፌዴራላዊ ይሁን ሪፐብሊክ ምንም 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 ቢሆን የኢትዮጵያ ህዝብ መክሮ ዘክሮ የሚያቀርበውን የሚቀበል እንጂ በዘፈቀደ የኢትዮጵያ ህዝብ ወደ እዚህ ሄድ ተብሎ የሚወስድ አይደለም። እና ስለዚህ ይሄ የማይለወጥ ከሆነ የኢትዮጵያ ህዝብ ፍላጎት የማይሳካ ከሆነ በአጠቃላይ እኛ ይሄንን አልተቀበልነውም። እና እንዲያውም ከእኛ ድርጅት ከድርጅቶቻችን ጋር አልጠቀስኩትም እንጂ ተባብረን የምንሰራ በርካታ ድርጅቶች አለን። የኢትዮጵያ ህዝብ ብሔራዊ ፓርቲ፣ የቀድሞ ሰራዊት አባሎች፣ እንደገና ደግሞ የክፍለ ሀገር ህብረትን አጣምረን የያዝናቸው ናቸው። እነዚህ ሁሉ ከኛ ጋር የሚሄዱ ናቸው። የክፍለ ሀገር ህብረት የሚባለው በእርግጥ ህገ መንግስት ለወደፊቱ ኢትዮጵያ የምትመራበት ህግ በህዝብ እንዲጸድቅ የህዝብን ድምጽ የጠየቀ ህገ መንግስቱን ነድፎ ለአብይም ሰጥተዋል፣ ለዶክተር አብይም ሰጥተዋል። ያ ተቀባይነት አላገኘም። ምክንያቱም አነሳሳቸው ጉዞአቸው ኢትዮጵያን ለማዳከም እንጂ ለማጠናከር አይደለም። ኢትዮጵያን ማዳከም አይቻልም። ዶክተር አብይም ቢሆን ለጊዜው የሚያደርገው ነገር ለኢትዮጵያውያን መጠናከር መዳከም ምክንያት ሰበብ የሚሆኑ ነገሮችን ነው የሚያቀርብ። በሄደበት ቦታ ሁሉ ትግራይ ሲሄድ ጀግና ናቸው፣ ደቡብ ሲሄድ ሰሜን የተከላከላቸው ጀግኖች ናቸው፣ እንዚ ቦታ ሲሄድ ደካማ ጎኖችን እየተናገረ በዛ በቋንቋም እየተናገረ በጎ ነገር የሚመኝ እንጂ በጎ ነገር መመኘት አይደለም። በጎ ነገር መስራት፣ ጥሩ ነገር መስራትን ሀገርን ያድናል፣ ህዝብን ደግሞ ተስፋ ያሰርጣል፣ ለታሪክ ለራስም ታሪክ ይጠቅማል። ስለዚህ እነዚህን ነገሮች ወደ ኋላ በመተው እንግዲህ መደመር የሚለውን ተከተለ። ከመደመር የተነሳ ነው እንግዲህ ጉዳት የደረሰብን። አሁን ለምሳሌ እንዲሁ በግርድፉ ፕሮግራማቸውን የያዙ ሰዎች ትጥቃቸውን ይፍቱ እንጂ ፕሮግራማቸውን አልፈቱም፣ ፕሮግራማቸውን አላሻሻሉ። ይህን ነገር ብዙ ምሁራን፣ ብዙ የፖለቲካ ሰዎች የሚሰጡት ሀሳብ ነው። ትጥቃቸውን ፈቱ እንጂ እንትናቸውን አልፈቱም፣ አመለካከታቸውን አልፈቱም። እና ስለዚህ ለዚህ ነው እንግዲህ ዛሬ ተጠያቂነት የጠፋ በኢትዮጵያ ውስጥ። ማን ይጠየቅ? ዛሬ ኢትዮጵያ ውስጥ ህግ አለ ብሎ ማለት አይቻልም። በጠራራ ፀሐይ ላይ ትልቅ ሰው ተገሎ፣ ሌሎችም እንግዲህ እየተደበደቡ መንደራችን ልቀቅ እየተባለ አላየንም አልሰማንም ነው እንግዲህ የሚባል። እና ስለዚህ ይሄ አይነቱን መደመር ወይም መጨፍለቅ ወይም ደግሞ ሌላ አይነት ጉዳይን ይዞ ከጎኑ አስሎ የሚሄደውን እንትን ሀሳብ የኦሮሞ ህዝብ ንቅናቄም ሆነ አብሮ የተሰለፍንና ወደፊቱ አብረን እንሰራለን ያላቸው ሁሉ ይሄንን ነገር አንቀበለውም፣ ለወደፊቱም አንቀበልም። እኛ የተነሳ ነው ኢህአዴግን ለማጠናከር ሳይሆን ኢህአዴግን በሰላማዊም ሆነ በትጥቅ ትግልም ሌላውም በሌላም መልክ ሆነ አውርደን የኢትዮጵያ ህዝብ የራሱን ምርጫ እንዲያደርግ ነው። እና ስለዚህ መደመርን እኛ አንደግፈውም።
እሺ፣ በጣም ጥሩ አጠቃላይ ሀሳብ ነው የሰጡት። በመሰረቱ በሀሳቡ ብዙ ኢትዮጵያ የሚስማማበት ይመስለኛል። አጥፊና ጠፊ እየተቃቀፈ ነው ያለው። ዘመኑ መቼም መስሎ ማደር ነው እና ለህሊናም የቆመ ሰው የጠፋበት ዘመን ላይ ደርሰናል። እንደው ብዙ አጋጣሚ አንድ ጽሑፍ አንብቤ ነበር። አንድ የግሪክ ፈላስፋ ይመስለኛል በጠራራ ፀሐይ በግሪክ አንድ ከተማ ላይ አንድ ኩራዝ ነገር ይዞ ይዞር ነበር እና በከተማው ሲዞር ሰው ምንድነው በዚህ በጠራራ ፀሐይ ኩራይ ዘምዘሮ ብርሃን አላለ ደሞ ይስላ ሰው እየፈለኩ ነው አለ ባላና ሰው ይሄኛ ሁሉ ሰው አይደለም የምታዩ ገበያም የሚመስል ህዝብ ስለ አይ ሰው ነው ፈልገው ለህሊ ነው ያደረሰው ነው ፈልገው አለ ባላና ያገራችሁ ሁኔታ ከዚህ ጋር ተዛማጅነት ያለው ይመስለኛል። ያደግ ሲንገዳገር ቆይቶ ብዙ መከራ ደርሶበት ሲከፋፈል ሲተጣጠቀ ቆየ በኋላ ባንድ አጋጣሚ ወያኔ አመጡ ወለደው ወይ ማደግ አመጡ ወለደውን ዶክተር አብይን ካገኘ በኋላ ያደግ ተጠናክሯል ልትጥሉሳችሁም ይላሉ ነው ተክለብስተሩ በህዝብ ላይ አመጽ ተንገድግዶ መከራውን አይቶ በሰባ በጉባኤ ተጠምዶ ምርጫ አካሄዶ የመጣን አማራር ያደግ ልትጥሉሳችሁም እናንተ ማንኛችሁም ተቃዋሚዎች ይላሉ ግን ህዝቡ በቁርጠኝነት ተነስተ ያደግን ለመጨረሻ ጊዜ ወይም ወያኔን ለማጥፋት ቁርጠኝነት አቋም ይዞተን ስንት ብለምና እየተቀለደ ነው ያለው። እስቲ ያንን እንግዲህ ኢትዮጵያ በቀጣው ዘመን ምላሽ ይሰጥበታል የሚለው ግምታለኝ። በአጠቃላይ ሐሳቡ በጣም ጥሩ ትንታኔን ያቀረቡት መደመር የሚለው ሐሳብና ወይንም ፍልስፍና አገይቷን እየናጣት ነው አሁን አልቂቱ ማሁንም ወደዛው እንመለስና ይሄ የሰሞኑ በዚህ በቡራዮ በሌላም ቦታ በአካባቢ በአዲስ አበባ የተፈጸመው ግድያ በመለከት የተለያዩ አስተያየቶች ተሰጥተዋል። አገዛዙ ግን ይሄን ያህል በዚህ ዙሪያ ላይ ምንም የሰጠው እንትን የለም ጥፋተኞችና ማናቸው ማን ይሄን እየፈጸመው የሚለው ነገር ስቶ ሌሎች ድርጅቶች ግን ተነካን አባሎቻችን ተደበደቡ በሚል ያደረጉት አባሎቻቸው ያደረጉት ጥፋት ሳይናገሩ ሌሎች ጥፋት በማንሳት ግን ዛቻና በህዝቡ ላይ ማስፈራሪያ ነገር መግለጫ ሲሰጡ ተደምጣውና መንግስት ምንድነው አቋሙ ባሁን ጊዜ ይላሉ እንዴ ያን ነገሮች በተለይ አዲስ አበባ ውስጥ በወረዳ በከተማ ውስጥ ተኩስና ግድያ ሲካሄድ አንድ መንግስት ምን እርምጃ መውሰድ ነበረበት ይላሉ እስቲ በዚህ ላይ አጭር ማብራሪያ ቢሰጡበት።
እንግዲህ በኢትዮጵያን አመሰግናለሁ። እንግዲህ የኢትዮጵያን ሁኔታ ይወሰን እንደሆነ መንግስት አለ ብሎ ማለት ትንሽ የሚከብድ ይመስለኛል ለኔ በዚህ በኦሮሞ ህዝብ ንቅናቄ አባባ ምክንያቱም ብዙ ባስተዳደር ውስጥ ሰርተናል ደክመናል እንኳንስ ሰውን የሚያክል ነገር ቀርቶ አንዲት ነገር እንኳን በገንዘብ አቅም እንኳን ቢጠፋ ተፈልጎ የሚገኝበት ባለ ጉዳይ ተጠርቶ ጉዳዩ ቁም ነገር የሚደርስበት አሰራሮች ይታየ በየትኛው ማለም ባለንበት ዓለም ነገሮች ሁሉ ለምን ተደረገ ተብሎ በኮምፒውተር በሰለጠነ ዓለም እንኳን በኮምፒውተር ይፈልጋሉ። ይሄስ በጠራራ ሰዓት ሰው እየተገደለ መንግስት አለ ብለን ማለት አንችልም። እንደው እግዚአብሔር ይጠብቀን የሚባል ካልሆነ በስተቀር መንግስት አለ ብለን አይደለም። መንግስት ሲኖር ነው እኮ አንድ ነገር የሚደረገው። ባለቤት ሲኖር ነው፣ ተቆርቋሪ ሲኖር ነው፣ ተጠያቂነት ሲኖር ነው። ተጠያቂነት ከሌለ ጉልበት ያለው ይገላል። መዝረፍ እንደውም ህዝባችን ጨዋ ህዝብ ሆኖ እንጂ አናርኪዝምን መሰን የሚገባበት ሰዓት ነው። ስለዚህ ዶክተር አብይም ደግሞ ያሳደጋቸው ወያኔ ነው እንግዲህ ለቱን ለመናገር ከሆነ ማለት ነው 15 አመት የነው ወያኔ የተከላከልኩት ነው የሚለው እና መንግስት አልባ ወያኔዎች የሚመኙት ወያኔዎች የሚፈልጉት ስለሆነ ህዝባችን ሞትና መከራው ገና ይከተላል። ምክንያቱም መንግስትም የለም እንደው ሌላ ቢቀር እንኳን በሽማግሌዎች እንኳን የሚተዳደሩበት አካባቢ ቢኖር ቆንጆ ነውና መንግስቱ ራሱ ኢትዮጵያ እንድትፈርስ የሚፈልግ ይመስለኛል። ሲፈልገው ዶክተር አብይ የኦሮሞ መንግስት ፕሬዝዳንት ነው እንደገና የኢትዮጵያ ጠቅላይ ሚኒስትር ነው። የቱን ይደግፋል እንግዲህ የቱን ይደግፋል? የሞተ ወንድምሽ የገደለ ባልሽ አዘንሽ ከታጣ ከቤተሻል ወጣ ብሏል አልቃሻ። እና እንግዲህ ያዘኑ ነገር ሁሉ ግራ የተጋባ ነው። እንግዲህ በአንድ በኩል ሌላውን እያደራጅ በሌላ በኩል ደግሞ የሌላ ማድረግ በሄደበት ቦታ ሁሉ ጥሩ ቆንጆ ንግግር ማድረግ ነው ግን ተጠያቂነት ከሌለ እንዴ? ዶክተር አብይ ስልጣን ከያዘ እኮ የሶማሌ ህዝብ ተንቀሳቅሶ መሪያቸውን አሳስረዋል። ሌላው ግን ህብረት ስለሌለው አንድነት ስለሌለው አብዲ አሊ እንዳታሰረ ሁሉ ሌሎችን ማታሰር አልቻለም። በጠራራ ፀሐይ የገደሉት ሰዎች አሉ ወይ? አሁን በአይን ያዩ ሰዎች አሉ ወይ? እነዚህ ሰዎች እቃቸውን ይዘው ሲጓዙ በአለም እያየው ነው እንግዲህ ሰብአዊ መብት ሲደፈር ማለት ነው። ስለዚህ ይሄ አይነት አሰራር ሲፈጸም መንግስት አለ ወይ? እነዚህ እንዲህ የሚያደርጉ ሰዎች ለወደፊቱ ቢሳካላቸውና ስልጣን ቢይዙ ይሄን ህዝብ መርተው ያስተዳድራሉ ወይ? ኢትዮጵያ ህዝብ እኮ ታሪክን የሚያውቅ ጨዋ ህዝብ ነው። መደፈሪን የማያውቅ ዝቅ ብሎ መኖሪን የማይችል ዝቅ ብዬ ከመኖር ብሎ እኮ ነው ጠረፍ ላይ ሄዶ የተደፋው በባዶ እጁ መርፍና መርፍ ከታጠቀው ጣሊያን ጋር በጉራዴና በጦሬ ገጠመው። ስለዚህ ውርደትን ተቀብሎ አይኖርም። እንደምንሽ ውርደት ብሏል። ውርደትን ተቀብሎ የሚኖር ህዝብ ስላልሆነ እንደው በራሱ በጨዋነቱ አሁን ካሁኑ ደረጃ ደርሷል። ለወደፊቱም ደግሞ አቅማችን በሚችለው መንገድ እንደምንለማረጋጋት እንሞክራለን። ይህንን ተቢያችንን የኦሮሞ ህዝብም ሆነ የአማራ ህዝብ ቢሰማልን ደስ ይለናል። ምክንያቱም በኦሮሞም በአማራም ውስጥ ያለው በአማራ ክልል ያለ ኦሮሞዎች በሰላማዊ ይኖራሉ። በኦሮሞ ክልል ያሉት ደግሞ ለምን እንደዚህ አይነት እንግሊት ይደርስባቸዋል? ስለዚህ ድርጅታችን ሁሉንም በማቻቻል ኢትዮጵያዊነትን ብቻ ቅድሚያ በመስጠት የትም ማንም ኢትዮጵያዊ በየትም ቦታ ሄደ የመኖር መብት እንዳለው ያምናልና፣ ስለዚህ ይሄ የተደረገው የሰሞኑ ጉዳይ ተጠያቂነትም የለም ባለቤትም የለም ነፍስ ማር ብቻ ብሎ መተው ነው በእኛ አካባቢ የሚታየው።
እስቲ እንግዲህ ጥያቄው ምናልባት አስፈልጋይ ካልሆነ መመለስ አያስፈልገውም። አንድ ለብዙ ኢትዮጵያኖች ግር የሚል ነገር እስቲ ላንሳ። ቄሮ የሚለውን ቅስቀሳ የተለየ ትርጓሜ ይሰጣዋል። እንግዲህ ሶ ምናልባት በተወሰነ ደረጃ የተወሰነ መረጃ ይኖርታል በሚለው ማቀርበው ባለቤቱ ማን ነው? እንቅስቀሳው ባለፈው ጊዜ ከዶክተር አብይ መምጣት በፊት የነበረው እንቅስቀሳ ለኢትዮጵያ ሕዝብ የኢትዮጵያ ሕዝብ ይፈልገው ለለውጥ ለወያኔ ላይ ተጽዕኖ አሳድሮ የተሻለች ኢትዮጵያን ለማምጣት የሚደረግ ፋኖ ተሰማ ሁሉም ያደረገው ተጋድሎ ይሄንን መልካለው ብሎ ነው በስተረጉም የነበረው። አሁን ግን እንደሚታየው ከሆነ የተለያየ አስተያየት እየተሰጡን ነው። ፕሮሰቡን እንደውም የሚያባላ ነገር እየመጣ ይመስላል ባንዳንድ መልኩና። የቄሮ ባለቤት ማን ነው? መሪው ማን ነው? እንግዲህ እንደው በግጽ እናያገካን ጀዋር ቄሮን የነኝ መምራው ይላል። ሌሎች ደግሞ እኛንም መምራው ይላሉና ባለቤቱ ማን ነው? አላማው ምንድነው? እስቲ የሚያቁት ኢንፎርሜሽን ካለ ይሄንን ቢያጋሩልን ለማጥቻችን።
እሺ አመሰግናለሁ። ቄሮ ማለት ኦሮምኛ አነጋገር ወጣት ማለት ነው። ገና ትዳር ያልያዘ ወጣት ማለት ነው። እነዚህን ቄሮዎች የፈጠራቸው ብሶት ነው። እንግዲህ ተምረው ዲግሪ ይዘው ቋንቋማ ዲግሪ ይዘው ሙያ ይዘው መስራት አልቻሉም። በሀገራቸው መኖር አልቻሉም። በውጭ ሀገርም ቢሄዱ ተቀባይነት የላቸውም። ከዛም አልፎ መንገድ ላይም የሚያልቁ ብዙዎች ናቸው። በሀዘን ብቻ ለቅሶ ብቻ ሆነ። ስለዚህ እያየን ከምንሞት ታግለን እንሞት ብሎ የተነሳ ወጣት የወጣት ኃይል ነው፣ ትኩስ ኃይል ነው። እና አነሳሱ ኢትዮጵያ የእኛ ናት። እንግዲህ መጀመሪያ እኛ የተወሰኑ ኃይሎችን ቀስቅሰን ወደ ጣና የላክናቸው ሰዎች አሉ። እርግጥ ሙሉ በሙሉ ባንቀሰቀስም ወደ ጣና የሄዱት ጣና ከኛ አሉ። ጣና የእኛ ነው፣ ጎንደር የእኛ ነው፣ ባህር ዳር የእኛ ነው ወልቃይት የኛ ነው፣ የወልቃይት ደም የኛ ደም ነው የሚለውን ፖዚቲቭ እንደው ቀና አመለካከት የነበረው ኃይል ነበረ። ግን ይሄንን ኃይል ለመጠቀም በውጭ ኃይል እየተገፋፉ እንደነ ጀዋር ያሉ ሰዎች ይሄንን ሚዲያ ስላላቸው ጠዋት ማታ ሲጨቀጭቁ የደረሰላቸው መስሏቸው እንትን አሉ። ለማ መገርሳም በአንድ በኩል እንዴ ጎጃም ጎንደር ሄዶ ባህር ዳር ሄዶ ከአማራ ጋር አንድነት ፈጥረናል ብሎ ያንን የተነሳውን ትግል ለማዳከም እኛ አንድነት ብሎ ገባባቸው። ከዛ በኋላ የራሱ የተወሰኑትን ኃይሎች ያዘ። ከዛ ውስጥ የተወሰኑ ኃይሎች በምስጢር የምናውቃቸው ዋና ዋና መሪዎች የት እንደገቡ፣ ከሁለት መቶ በላይ የሆኑት የት እንደገቡ አይታወቁም። እርግጥ ይደብቃሉ እንጂ ይሰሯቸው ይግደሏቸው አይታወቅምና ስለዚህ ይሄን አጋጣሚ መጠቀም መንግስት እንግዲህ የወያኔ መንግስት አድፍጦ ባለበት ሰዓት ወኪሉን ስዩሙን ዶክተር አብይን ከላከ በኋላ ለማማ ነው ጀዋህርን መጣ። ጀዋህር ጠዋት በእስልምና ሃይማኖት ይሰብካል፣ ከሰዓት በኋላ ደግሞ ስለ ቄሮ ይሰብካል። ከዛም ቀጥሎ ደግሞ የሚሆነውን ነገር ሁሉ አይጨበጥም። ምን እንደሚያደርግ ምን እንደሚሰራ አናውቀውም እኛ እና አንዴ አክራሪ ይሆናል፣ አንዴ ሀጅ ይሆናል። የማይሆነው ነገር የለም እና እሱ እንግዲህ የተወሰነ ኃይሎችን ያዘ። የተወሰኑ ኃይሎች ከመለማ ጋር አሉ፣ የተወሰኑ ኃይሎች ደግሞ ኑሯቸውን ይጠብቃሉ። ስለዚህ እንደነዚህ አይነት ያሉ ሰዎች በአሁኑ ሰዓት የቄሮ መሪም ማን ነው ሊባል አይችልም። ምክንያቱም ድርጅትም የለም። አሁን ተሰብስቦ ወደ ሀገር የገቡት ግማሹ እየታሰሩ ነው ያሉት ለማምለጥ ወደ ወጡበትም ለመሸሽ እና የማይመች የቄሮ መሪ ማን እንደሆነ የማይታወቅም በአሁኑ ሰዓት እና ድርጅቱም አለ ለማለትም አይቻልም። ድርጅቱ እንግዲህ ወይ ለምሳሌ ከዚህ ከጉለሌው ከዚህ ከእንትን አካባቢ የተደረጉትን ትግሎችን ሊመራ ይችላል ላይመራም ይችላል። እነሱንም ሰው መራ ማለት አይቻልም እና ቄሮ ራሱ መሪ አለው ብሎ በአሁኑ ሰዓት መናገር አመቺ አይደለም። ምክንያቱም ጅዋር ሲናገር እንዲያውም አንድ ጊዜ የሰማሁት የብሔራዊ ጸጥታ ዋና ኃላፊ ጅዋር ብሎ ደብዳቤ ጽፋ ይቻላል የጻፈውን ደብዳቤ አይቻልም እና ስለዚህ ጅዋር አያያዙም አላማረንም ምን እንደሚያደርግም አይታወቅም። እንግዲህ ስሮቱ ታጣቁ ስሮቱ ይፈታል የሚባለው አይነት ነው። ጊዜ እስከሚጥለው ድረስ ቄሮ መሪ አለ ብለን ማለት አንችልም።
አሁን ባንድ በኩል እርግጥ ዶክተር አብይ ጅዋርን እንዴት በትግስት እንደሚያዋቸው ለብዙ ኢትዮጵያውያን እንግዳ ነው የሚሆነው። እንግዲህ እስቲ ያው ጊዜ ይፈታል ከሚል እናልፈው ይችላል። ሌላው አንድ ደግሞ እስቲ ጥያቄ ላንሳ በሌላው ይሄን በኢትዮጵያውያን ተናይምሮ የሚጉላላ ይመስላል። ይሄ ባለፈው የነ ዶክተር አብይ ተለማ አዲስ ፓርቲ መሰረትን ባሉበት ጠቅላላ ጉባኤ ላይ የገዳ ባህል ለዓለም አቀፍም መስተዋቅ ያለበት እና ከሀገራችን አልፎም ለውጭ ዓለም ሁሉ ተምሳሌነት ያለው ነው ብለው ሲገልጹ ተደምጠዋል። ሁላችንም ደግሞ እንደምናውቀው እንግዲህ የኦሮሞን ባህል ጌጡ ነው ብለን የምንለው የገዳ ባህል አንዱ ትልቁ እንት ነውና ከዚህ ውስጥ ለነሳና እስቲ ገዳን እንግዲህ በሽምግልና በዳኝነት በማስማማት ያገር ሽማግሌ በመሰብሰብ ቅራኔዎችን ይፈታል ነው የሚለው አይደለም እና ይሄንን ባህል የተሸከመ ከሆነ የኦሮሞ ህዝብ ይሄ ባህል የሚያሳስረው ከሆነ አሁን ለሀገራችንን በውጥረት በቀውስ ስትናወጥ የሽማግሌዎቹን ሰብስቦ ተው ለማለት ባህሉ ይሄ ከሆነ ይሄ ባህል ለማቀፍ ማስተዋወቅ ካለበት አንድ አገር መሪ መቼም ዝም ብሎ አንድ ባህል ኤክስፖርት አይደረግም ዝም ብሎ መቼም በጎ ነገር ነው አለበትና በጎ ነገር ኢትዮጵያዊው መማር ማወቅ አለበትና ይሄን ነገር ለመስራት ለምንድነው የሚያቀተው? ባህሉ የገዳ ባህል ማስተዋወቅ መሸምገልና በአንድነት አቅፎ መኖር ከሆነ ለኛ ምንድነው ያቃተን? ኦሮሞ ህብረተሰብ ይሄን ለመፈጸም ምን መሪ አጣን? ሽማግሌዎች አጣን? ምንድነው የሆነው? እስቲ ያን ትንሽ ቢተቹበት።
እንግዲህ ለሁሉ መጀመሪያ ስለ ጅዋር አንድ ሁለት ጥያቄ ነው የወሰድኩት። እኔ ጅዋር እንዲህ አይነት ስቀብት እነ ዶክተር አብይ ያዩት ነው ለምንድነው የሚል ያለ መሰለኝ ከዚህ የተነሳ ሆነ። አንድ መጀመሪያው ላይ
አው ዳዋስቲያት እየሰጠሁት ነው ከሽጡ ይተቀጥሉ። እሺ አመሰግናለሁ።
ከጥሩ ጥያቄ አይደለም ግን ተቀጥሉ። እሺ ተክሰዋልና ለዚህ እሺ እንትን ለማለት ያን ጅዋርና አብይ የአንድ ሳንቲም ሁለት ገጽታዎች ናቸው። ምንም የሚለዩ ነገር የለም። ያ ኦሮሚያ መገንጠል ከፈለኩ በሶስት ሳምንት ገደጥራለሁ ብሏል። ታሪክን ያለማወቅ ሀቅን ያለማወቅ እውነትን ያለማወቅ የኦሮሞ ህዝብ በቀላሉ የሚገነጠል ህዝብ አይደለም። ዋጋ ያስከፍላል። ለመገንጠልም አይቻልም። ተገንጥሎም ደግሞ የሚሰራ ነገር የለም። ጸጋ ያራርሳ ዶክተር ጸጋ ያራርሳ አውስትራሊያ ተቀምጦ ሰራዊት መሰረታለሁ ብሏል። አንድ የመቶ ጦር 32 ሰው ለመመልመል ምን ያህል አድካሚ እንደሆነ አይቺ እንትና ያለ መከላከያ ኃይል እንፈጽማለን የሚለውን እስከ መናገርም ደርሰዋል። እና እኔ እነሱን ለመተቸት ያለማወቃቸው ነው። ምክንያቱም ሰራዊት ውስጥ ነበርኩ እኔ ሰራዊትን አውቃለሁ። እና እንዲህ አይነቱን ነገር ጅዋርን በዝምታ የሚያዩበት ምክንያት እሱ ይቀጥል በማለት ነው። ሌላው ኢዴፓ የሚል አዲስ ፓርቲ ተመስርቷል የሚለውን ጥያቄ ወደዛ ብንመለስ እንግዲህ ዶክተር አብይ ወደ ስልጣን ከመጣ በኋላ ሁሉን ካረጋገጠ በኋላ ኢህአዴግ ተጠናከረ እንጂ አልደከመም ነው የሚለው እና ኢዴፓ ኢትዮጵያ ዴሞክራሲያዊ የኢትዮጵያ የኦሮሞ ዴሞክራሲያዊ ኦዴፓ ነው የኢትዮጵያ ዴሞክራሲያዊ ፓርቲ መመስረቱ እንግዲህ ውጤቱ እሱ በተመሰረተ በማግስቱ በሶስት ቀን በአራት ቀን ውስጥ በዚህ በቡራዩ አካባቢ ተፈጸመው ክስተት ተፈጽመዋል። ያንን ማሻሻል እንኳን ባለመቻል እንግዲህ ማጠናከር ነው የፕሮግራማቸውን የድሮ የነበረ ፕሮግራማቸውን ለማጠናከር ያሻሻሉት እንጂ ኦሮሞ ህዝብ ለውጥ ያመጣል ተብሎ አይደለም። በአሁኑ ሰዓት እነዚህ ይሄ አዲስ ድርጅት ተቋቋመ እንጠናከርና ሁላችንም በጋራ እንጋፈጠው በተናጠል አይደለም ኦሮሞን እናስገንጥለው አይቻልም። ኦሮሞ በምንም አይነት የሚገነጠልም ህዝብ አይደለም። ከማንስ ይገነጠላል? እንዴትስ ይገነጠላል? እና የሚያስከትለው ውጤትስ ምንድነው? ለምሳሌ ኦሮሞ ከብዙ ብሔረሰቦች ጋር ኦሮሞ አንድ ብሔር ቢሆን ከ80 በላይ ሌሎች ብሔሮች አሉ፣ ብሔረሰቦች አሉ፣ ብሔረሰቦች አሉ። እነዚህ 80 ብሔረሰቦች ከ80 በላይ ያሉት ብሔረሰቦች ኦሮሞ ሲጠናከርና ነጻ ሲወጣ እነሱ በዝምታ ያዩታል። በአሁኑ ሰዓት ይረዳናል ብሎ የሚያምኑት ወያኔስ ለወደፊቱ ህልውና ምን ያህል ነው? እንግዲህ ያንን ነገር ባለማድረጋቸው ምናልባት ጉዳዩ ችግር ሊያስከትል እንደሚችል የገመገሙ አይመስለኝም። ምክንያቱም ምሁራን ናቸው፣ የሚተቹ ሰዎችም አይደሉም። ግን ያንን አይነት ታሪክ የነበረው የቆየውን ታሪክ እንዴት እናድርገው? እስቲ 100 ዓመት ታሪክ አላት ኢትዮጵያ ብሎ ቢለፈልፍኛ ወይም ነው ቢለፈልፉ የሚሉ ባለ ጉዳዮች ቢለፈልፉ ኢትዮጵያ 100 ዓመት ታሪክ አይደለችም። ከዛ በፊት ኢትዮጵያ ከ100 ዓመት በፊት አልነበረችም ወይ? ጀፋ ጀዋር ይሄንን ነገር አጥብቆ ይከራከራል። የዛሬው ኢትዮጵያ እንዴ? የጥንት ኢትዮጵያ ሌላ ኢትዮጵያ ነበር እንዴ? ኢትዮጵያ ወይ ቻይና ኢትዮጵያ ተብሎ ይጠራ ነበር ነው? ስለዚህ እነዚህ ነገሮች ራሳቸውን ለማጠናከር እንጂ ለኢትዮጵያ ለኦሮሞ ህዝብ ውጤት ያመጣል ተብሎ አይደለም የሚጠበቀው። እና ስለዚህ እኔ በኔ በኩል በኦሮሞ ህዝብ ንቅናቄ በኩል እንደዚህ አይነት ነገር ይጠቅማል ብለን አንመስለውም፣ አንሰማውም። ቢያደርጉም ደግሞ ትግል ነው። እነሱ የሚመስላቸውን ነገር አድርገዋል። እኛም ደግሞ የኦሮሞ አንድነት ለኢትዮጵያ አንድነት ይጠቅማል ብለን ጀምረናል፣ እንገፋበታለን። ከኦሮሞ ህዝብ ጋር ደጋፊም አለን፣ ሰውም አለን፣ ኃይልም አለን። ኢትዮጵያውያን በታሪክ የሚያውቋትም ሰዎች ይሄን ነገር ይደግፉናል ብለን ነው የምንጀምረው። ማነው የምንቀጥለው? ይሄ ነው
የሚመስለው። እሺ፣ አይ በገዳ ባህል እንትን ያነሳሁትን ነኩታል ብዬ ነበረ። እንግዲህ በአጠቃላይ በዚሁ ውይይታችንን እናጠቃል። ካስፈለገ 5 ደቂቃ ያህል ቢበዛ የመጨረሻ መልእክት ካለዎት ለአባሎቻችሁ፣ ለሌላውም የቀረሙ ኢትዮጵያ ህዝብ ጥሪ ያጋድጅቶቻችሁም ጋር የምታደርጓቸውን የትብብር ተግባሮቻችሁ በሚመለከት የሚሰጡት አስተያየት ካለ እድሉ ልስጥዎትና ውይይታችንን በዚሁ እናጠቃልላለን። እንግዲህ ቢበዛ 5 ደቂቃ ጊዜ ሊወስዱ ይችላሉ። መስመሩ እርስዎ ነው።
አዎ፣ እንግዲህ እዚህ ላይ ለኢትዮጵያ ህዝብም ሆነ ለሌሎችም የአባሎቻችን ማሳሰብ የሚፈልገው አንድ ነገር አለ። አንድ ትልቁ የኦሮሞ ህዝብን እንደ አንድ ወንጀለኛ አድርጎ መውሰድ፣ በተለይ በፌስቡኮች ላይ እያጠለጠሉ የሚናገሩ ሰዎች እኛምም ይሰማናል። እኛ ህዝባችንን እያጠናከን ወደ አንድነቱ እያመጣን ይሆናል ብለን በምንሰራበት በአሁኑ ሰዓት ላይ የኦሮሞ ህዝብ ሊገነጠል ነው፣ እንዲህ ነው፣ እንዲህ ነው ብሎ የሚያሰሩ ሰዎችን እርግጥ እኛም ደግሞ ጥሩ እንዳልሆነ ነው የምንነግራቸው እና ይወቁት፣ ይከታተሉት። እውነተኛ የኦሮሞ ህዝብ አለ ወይ? በአንድነቱ ለመኖር የሚፈልግ አለ ወይ? ውጤቱን ታሪክን የተገናዘበ አለ ወይ ብሎ እንዲህ እንትን እንዲሉ እንፈልጋለን። ሌላው ያልተጠቀሰ ነገር በዚህ በቅርብ ቀን ውስጥ አብን የሚል ድርጅት የተፈጠረ መሰለኝ እና ስለ እሱ ማንሳት እፈልጋለሁ። በእርግጥ ድርጅቱ የአማራ ህዝብ ብሔራዊ ንቅናቄ ይመስለኛል እና ድርጅቱን እኛ በሙሉ በኢትዮጵያዊነቱ እናምናለን። ማመንም ብቻ ሳይሆን በተግባር እንግዲህ እስከሚታይ ድረስ እኛ አምነን አብረን ለመስራት እንፈልገናል። እና እነዚህ ይህ ድርጅት ይጠቅማል ብለን ያመን ነው አማራ በብሔር ደረጃ መደራጀቱን እንደግፋለን። ግን ኢትዮጵያዊነቱን የሚያካትት ሲሆን ነው የምንደግፈው የምንቀበለው። እና ይሄን ለመጠቆም ነው። ለፌስቡኮች ወይም ደግሞ ለአንዳንድ አስተያየት ሰጪዎች ሁሉ እኛ መኖራችንን በየአቅጣጫው ለመግለጽ እንሞክራለን። ኢትዮጵያ አንድነት ለዘላለም ይኖራል ብዬ ጨርሳለሁ።
መልካም። አዎ፣ ማንኛውም ድርጅቶች ላይ የኢትዮጵያዊነትን ያማከለ ጥሪዎች ማድረጉና በዛ ዙሪያ ላይ ተናስተያቶችን ገንብቶ ሀሳብ መሰንዘሩ ለሌሎች አብሮ ሊሰሩ ለሚችሉት ጋር ተገቢ የሆነ ጥያቄ መስለኛል። ትክክልም ነው። እንግዲህ ሻምበላባት ደጋጎ የዛሬ በዚህ የኦሮሞ ህዝብ ንቅናቄ ኢትዮጵያ አንድነት የድርጅት አመራራባል ምናልባት ለሚቀጥለው በሌላም ጊዜ ኢትዮጵያ ጉዳይ ብዙ አልፊ ነገሮች ስላሉበት ምንመለስበት ይሆናል። ለዛሬው በተለይ የኢትዮጵያነት ማዕከል አድርገው የሰጧቸውን አስተያየቶች ብዙ ኢትዮጵያ የሚጋራው ሁሉም ወደዚህ መንፈስ ተሰባስቦ ለዛች ሀገር በጎ ነገር ለማሰብ የሚያስችለን መሪ ቃል ነው ብዬ ነው የምወስደው። እና በዛሬው በአድማጮቻችን በሬዲዮ የዝግጅት ክፍል እንደማራሴ ስም ምስጋናን በማቅረብ በዙን ላይ ያያለን ተናስተልኝ።
እግዚአብሔር ይስጥልን አመሰግናለሁ።
እሺ ተናው እሺ
ትሪያከና
አድማጮቻችን በስዊድን ስቶክሆልም ከተማ የሚተላለፈው የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭት ወደ ማጠናቀቁ ተቃርበናል። የዛሬውን የመስከረም 20 ቀን 2011 ዓ.ም ተምረት ወይንም የሴፕቴምበር 30 2018 ስርጭታችንን ያስተናግድናችሁ ተኮላ ወርቁ እኔም ንጉሱ ታምራት ነበርን። ደህና ቆዩልን እያልን በዚሁ እንሰናበታችኋለን። ድል ለኢትዮጵያ ሕዝብ።
ተናንቀሩ አንደለገ ለሆነ ነገር አንደለገ Chapter 7.